Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀምሯል። በምሽቱ ከሚሰሙ ጉዳዮች መካከል
አሁን ያሉት ስኬታማ ሴቶች እንደ ቤንችማርክ አድርገው ለበረታቻ ሆነዋቸው አቅም ሆነዋቸው እንዲያርጉ ኢምፓወር እንዲደረጉ ነው።
ሴቲ ዩኒቨርሲቲ ተማሪዎች ለስኬት እንዲበቁ ያግዛል የተባለ መርሃ ግብር መጀመሩ ተሰምተዋል። የመርሃ ግብሩን ይዘት በምሽቱ እንሰማለን።
ያው ካምና ሳተላይት ያው መረጃ ነው ስንቀበል የነበር ነው። ተግባራ የሪሞት ሴንሲንግ መረጃዎችን እንድታመጠን ነው ሚሽን የተጣፊው ዲዛይን ስትደረግ
ኢትዮጵያ ለሁለተኛ ጊዜ ሳተላይት ወደ ጠፈር ማምጠቋ ታውቋል። የአሁኗ ሳተላይት ተግባር ምን እንደሆነ የሚናገር ዘገባም ይዘናል። ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታሙ ዝዩም እመራለሁ። ኤልያስ አስማረ የድምፅ ቅንብሩን ያከናውናል። በመቀጠል ስመኝሽ የቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች ተናገሩ። የቤንሻንጉል ጉምዝ ክልላዊ መንግስትም ጥቃቱ በሲቪሎቹ ላይ መፈጸሙንና የሟቾች ቁጥር ከፍተኛ መሆኑን አረጋግጧል። በሰላማዊ ሰዎች ላይ ጥቃት የተከፈተው ሌሊት 10 ሰዓት ገደማ እንደሆነ የአሜሪካ ድምጽ ያነጋገራቸው የበኩጂ ቀበሌ ነዋሪዎች ተናግረዋል። የሌሊቱ ጥቃት የተፈጸመው ጠቅላይ ሚኒስትር አብይ አህመድ ትላንትና መተከል ዞን ውስጥ ተገኝተው ከነዋሪዎች ጋር ውይይት ካደረጉ በኋላ ሲሆን በውይይቱ ላይ የነበሩት የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ ህግ በማስከበሩ ስራ ውስጥ ከፌደራል እስከ ክልል ድረስ ያለው አመራር መሳተፍ እንዳለበት አሳስበው ነበር። ኤርትራ የመጀመሪያውን በኮቪድ-19 የሞተ ሰው ዛሬ መመዝገቧ ተገልጿል። የኤርትራ ጤና ሚኒስትር አንድ የ50 ዓመት ወንድ በኮቪድ-19 ህይወቱ እንዳለፈና ሌሎች 25 ሰዎች ቫይረሱ እንደተገኘባቸው ማክሰኞ ታህሳስ 13 ምሽት ባሰራጨው መረጃ አስታውቋል። በኤርትራ የኮሮና ቫይረስ የተገኘባቸው ዜጎች ቁጥርም ወደ 832 እንዳሻቀበ ሚኒስቴር መስሪያ ቤቱ አስታውቋል። የተባበሩት መንግስታት የስደተኛ ኮሚሽን በሚሊየን የሚቆጠሩ ስደተኞችንና ተፈናቃዮችን በካስከፊው የኮቪድ-19 ወረርሽኝ ለመከላከል የሚደረገውን ጥረት ለማገዝ የ455 ሚሊዮን ዶላር እርዳታ ተማጽኗል። በመንግስታቱ ድርጅት ወረርሽኙ ከተከሰተ ጊዜ ጀምሮ በ13 ሀገሮች ላይ በተደረገ ክትትል 74% የሚሆኑ ስደተኞች ከመሰረታዊ ፍላጎቶቻቸው ግማሹን እንኳን ማሟላት የቻሉ አይደሉም። ይህ ሁኔታቸው ወረርሽኙ ከመከሰቱ በፊት ከነበረው 2019 ዓመተ ምህረት በ21% መጨመሩን ድርጅቱ አስታውቋል። ይህም በመሆኑ ከ80% በላይ የሚሆኑት ህይወታቸውን ለማትረፍ ሲሉ ንብረታቸውን ለመሸጥ የወሲብ አገልጋይ በመሆንና በህፃንነት ጉልበታቸው ወደ ስራ በመሰማራት ለመበዝበዝ ተገደዋል። የዩኤንኤችሲአር ቃል አቀባይ ባበር ባሎች እንደሚሉት ከተማ ውስጥ ያሉ ስደተኞች መሰረታዊ ፍጆታቸውን ለማሟላት የሚተማመኑት የቀን ስራ ሰርተው በሚያገኙት ገቢ ነው። ይሁን እንጂ በኮቪድ-19 ወረርሽኝ ሳቢያ ሁሉም ነገር የተዘጋጋ በመሆኑ ኑሯቸውና ስራቸው እንደተጎዳ ባሮች ጨምረው ገልጸዋል። አዲሱ የኮቪድ-19 ቫይረስ ከሌሎቹ አይነት በይበልጥ የሚተላለፍ መሆኑንና ወደ ልጆችም ሊጋባ እንደሚችል የብሪታንያ ተመራማሪዎች ተናገሩ። የሀገሪቱ የአዳዲስ መተንፈሻ አካላት አጥቂ ቫይረሶች አደጋ ክትትል የተባለ ተቋም ሳይንቲስቶች በዚህ ሳምንት ለጋዜጠኞች በሰጡት ቃል አዲሱ አይነት ቫይረስ ከተቀሩት ዝርያዎች በ71% በሚበልጥ መጠን ተላላፊ እንደሆነ ተናግረዋል። ደቡባዊ ብሪታንያ ውስጥ በፍጥነት እየተዛመተ ባለው አዲሱ የኮሮና ቫይረስ ዝርያ ምክንያት ከ40 የሚበልጡ ሀገሮች ከብሪታንያ የሚነሱ መንገደኞችን እንዳይገቡ ከልክለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ምክር ቤቱ ያሳለፈውን የኮቪድ-19 ወረርሽኝ የኢኮኖሚ ድጋፍና የመንግስት አመታዊ ወጪ ያካተተ ህግ አልፈርምም ሲሉ ዛቱ። ትላንት በማህበራዊ መገናኛ በወጣው ቪዲዮ ፕሬዝዳንቱ በአመታዊ የመንግስት በጀት የተለመደ የሆነውን ለግብጽ ወታደራዊ እርዳታ፣ ለቤተ መዘክሮች ወጪ፣ ለግብርናና ለዱራራዊት ነክ ጥረቶች የሚውል ገንዘብ ያካተተውን ወጭ ገንዘብ ማባከን ሲሉ ገልጸውታል። በኮቪድ-19 ድጋፍ ወጪው ለአነስተኛ ንግድ ድርጅቶች የተመደበውና ለግለሰቦች በቀጥታ የሚሰጠውን በቂ አይደለም ሲሉ ነቅፈዋል። ኮንግረስ ህጉን አስተካክሎ ለግለሰብ የሚሰጠው $600 ወደ $2000 ለባልና ሚስት $4000 ከፍ እንዲያደርግ ጠይቃለሁ ሲሉም ፕሬዝዳንቱ ተናግረዋል። ገንዘብ የሚያባክነውን የበጀቱን ክፍልም ይሰረዝና ትክክለኛው ህግ ይላክልኝ አለበለዚያ የወጪ ህጉን ማውጣት የሚቀጥለው አስተዳደር ኃላፊነት ይሆናል ብለዋል። የተወካዮች ምክር ቤት አፈጉባኤ ናንሲ ፔሎሲ በጉዳዩ ላይ ምክር ቤቱ ድምጽ እንዲሰጥ አደርጋለሁ ሲሉ ቃል ገብተዋል። በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስቴር ሶማሊያ የሚገኘውን ሰራዊቱን ምስራቅ አፍሪካ ወዳሉ ሌሎች የጦር ሰፈሮች ለማዛወር በሚያደርገው እንቅስቃሴ ድጋፍ የሚሰጡ በርካታ የባህር ኃይል መርከቦችና ወታደሮችን ወደ ሶማሊያ ጠረፍ መላካቸው ታውቋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ዘገባዎቻችንን ለማግኘት ቪኦኤ አማሪክ ከተሰኘው ድረገጻችን በተጨማሪ የማኅበራዊ ገጾቻችን ጥሩ አማራጮች ናቸው። ወደ ቀዳሚው ዘገባ እናምራ። ሴቲ የዩኒቨርሲቲ ተማሪዎችን ለማብቃትና ስኬታማ ለማድረግ የበቁ ሴቶችን ከወጣት ሴት የከፍተኛ ትምህርት ተማሪዎች የማጣመር መርሃ ግብርን ማስጀመሩን የሴቶች ሕፃናትና ወጣቶች ሚኒስቴር አስታውቋል። መርሃ ግብሩ ከተባበሩት መንግስታት ድርጅት የሴቶች ተቋም ዩኤን ውሜን እና ከከፍተኛ የትምህርት ተቋማት ጋር በመተባበር የሚተገበር መሆኑን የሚኒስቴር መስሪያ ቤቱ የሕዝብ ግንኙነት ኃላፊ አቶ አድነው አበራ ለአሜሪካ ድምፅ አስታውቀዋል። ኤደን ገረመው በዚህ ጉዳይ ላይ ዘገባ አላት።
ኢትዮጵያ ሴቶችን በማስተማሩ ረገድ ሰናይ ለውጦችን እያስመዘገበች ቢሆንም በሴቶች ፖለቲካዊ ተሳትፎና ውሳኔ ሰጭነት ግን አሁንም ወደኋላ ካሉ ሀገራት ተርታ ትመደባለች። ሴቶች በትምህርቱም ላይ ሆነ ከምረቃ በኋላ ያላቸውን ተሳትፎ ለማሳደግ ስኬታማ ሴቶችን ከወጣት ሴት ተማሪዎች ጋር በማጣመር የልምድ ልውውጥና የምክክር መርሃ ግብር ለመጀመር ዝግጅቱን እየጨረሰ መሆኑን የሴቶች ሕፃናትና ወጣቶች ሚኒስቴር በቅርቡ አብስሯል። የሚኒስቴር መስሪያ ቤቱ የሕዝብ ግንኙነት ኃላፊ አቶ አድነው አበራ አሰልጣኝ ሴቶቹ ከራሳቸው የህይወት ተሞክሮና ልምድ በመነሳት ወጣት ሴቶቹን እንደሚያነጹ ይገልጻሉ።
አጠቃላይ የሜንተርሺፕ ፕሮግራም ሴቶችን የማብቃት ስትራቴጂ ማዕከል ያደረገ ነው። ሴቶችን ማብቃት ረገድ አካዳሚካሊ ሴቶች የሚበቁበት ሁኔታ አለ። ከዛ ባሻገር ደግሞ ከህይወት ክህሎት ደግሞ የሚበቁበት እያንዳንዱን ቻሌንጅ ማለፍ የሚችሉበትን አጋጣሚዎች ስኬታማ ከሆኑ ሴቶች በየጊዜው ተሞክሮችን ያገኛሉ፣ ኮች ይደረጋሉ ማለት ነው። ይሄ ነገር ኮች የመደረጉ ሜንተርሺፑ አንደኛ በስኬታማ ሴቶች ፍላጎት ላይ ምንድን ነው መርዳት ያለብን፣ እኔ ያለፍኩበት ህይወት ተሞክሮ እዚህ ደረጃ ስደርስ ምንድን ነው ቻሌንጅ ያለፍኩት እና ለአሁን ሴቶችም ደግሞ ምንድን ነው እሱ የሚጠቅማቸው፣ እኔ ለእነሱ ኢንፑት የሚሆን ከኔ ህይወት ወደ እነሱ የሚሄድ የሚጠቅማቸው ነገር ምንድን ነው የሚል ሜንተር የሚያደርጉ ስኬታማ ሴቶች አዘጋጅቶ የሚሰጡት ነው። እኛም በዛ መሀል እያንዳንዱ ነገር ኮች እናደርጋለን። ከዛ ባሻገር ሴቶቹ ኦልሬዲ ዩኒቨርሲቲ ያሉ ናቸው። አካዳሚካሊ ማግኘት የሚፈልጉትን ነገር ማግኘት ይችላሉ። ግን ከዛ ባሻገር የሚገጥማቸው ተለት ተለት ህይወት ተሞክሮ የሚፈልጉትን ነገር አችሁ ለማድረግ ምንድን ነው መከተል ያለባቸው የሚለውን ነገር እነሱም ደግሞ የሚፈልጉትን ነገር ጥያቄ በማቅረብ እያንዳንዱን ኮች የሚደረጉት ተማሪዎች ስኬታማ የሆኑ ሴቶች እነሱን ይደግፋሉ ማለት ነው። ዩኒቨርሲቲዎች ያሉ ሴቶች ወደ ተሻለ ነገር እንዲመጡ ወደ አመራርነትም የተሻለ ኃላፊነት መሸከም የሚችሉበት ሁኔታ እንዲመጡ እና አሁን ያሉት ስኬታማ ሴቶች እንደ ቤንችማርክ አድርገው አቅም ሆኗቸው እንዲያርጉ ኢምፓወር እንዲደረጉ ነው እየሰጠን ያለን።
አቶ አድነው በከፍተኛ ትምህርት ቤት ውስጥ ያሉ ሴቶች በትምህርት ላይም ሆነ ከትምህርት ቤት ከወጡ በኋላ በአመራርነትና በውሳኔ ሰጭነት ቦታዎች ላይ እንደማይሳተፉ ገልጸው የሴቶችን በራስ መተማመን ለመጨመርና እንቅፋቶቻቸውን በመቀነሱ በኩል ብዙ ስራዎች መሰራት እንዳለባቸው ይጠቁማል ይላሉ።
አጠቃላይ ሴቶችን ከማብቃት አንጻር መሰራት ያለባቸው ስራዎች አሉ። ለምሳሌ ከአመራር ጋር በተያያዘ የኩል ዴቨሎፕ እንዲደረግና እያንዳንዱ ሴቶች በየወረዳውን በየቀበሌውም ያሉ ሴቶች መንግስት ስራ ላይ ያሉ ወደ አመራርነት መምጣት የሚችሉ ሴቶችን ዝግጁ ለማድረግ የተለያዩ ስልጠናዎችን እንሰጣለን። ከዛ ባሻገር ግን የሴቶችን ፍላጎት መሰረት ያደረገ የኢምፓወርመንት አሁን ለምሳሌ ትልቁ የተቸገርነው ነገር በተለይ ዩኒቨርሲቲዎች ፋካልቲ ውስጥ ገብቶ ራሳቸውን ለማብቃት የተማሪዎች ፍላጎት በጣም አናሳ የሆነ ይቸግረናል። ስለዚህ ሴቶችን በእያንዳንዱ አሰልጣኝ አካላት ውስጥ ካፓሲቲያቸውን ለመጨመር በጣም የምንሰራቸው ከተለያዩ ከምርጫ ቦርድም ከተለያዩ ተቋማት ሰራቸው ስራዎች እንዳሉ ሆኖ ግን የሴቶችን ፍላጎት በጣም ወሳኝ ነገር ነው። ስለዚህ አንደኛ ፍላጎት እንዲያድርባቸው እነሱ ያንን በማድረጋቸው ደግሞ ለራሳቸው ብቻ ሳይሆን ለቤተሰቦቻቸውም ለማህበረሰቡ እንደገና ለሴቷም ምን ያህል ውግንናና ውክልና እንደሚኖራቸው እና ለሀገር ብሎም ለሀገር ያለውን ጠቀሜታ እንዲረዱና ለራሳቸውን ያለው ዋጋ ጭምር ካፍ እንዲያደርጉና ኃላፊነት የሚሰማቸው ሴቶች ስለመሆናቸው የዛሬውን የሴቶች ችግር የጣናትም እንዲሆን ተሳትፏቸውን ደበሎት እንዲያደርጉን በውስጣቸው ወኔን እንዲዘራ ነው የምንፈልገው።
አቶ አድነው በዚህ መርሃ ግብር ላይ አሁን ላይ ከፍተኛ ሴት ሚኒስትሮች መርሃ ግብሩን ለማገዝ በበጎ ፈቃደኝነት መመዝገባቸውን አስታውቀው መርሃ ግብሩን በሀገር አቀፍ ደረጃ ባሉ ከፍተኛ የትምህርት ተቋማት ለማስኬድም የአሰልጣኞች ምዝገባ አሁንም እየተካሄደ ነው ይላሉ። መርሃ ግብሩ በገጽ ለገጽ መሆን በማይችልባቸው አጋጣሚዎችም በድረ ገጽ እንደሚሰጥ ጠቁመዋል።
አሁን አብዛኛው በቤተሰብ ደረጃ ያሉ ሴቶች ናቸውና በቢዝነስ ደረጃ ያሉ ሴቶች ናቸውና የጊዜ አጠቃቀማቸው በጣም ይወሰናል። ሞሮስ ግን ኃላፊነቱን ወስደው ጊዜያቸው አጠቃቀም ባላንስ አድርገው እነኚህ ሴቶች እንዲያግዟቸው እንደገና ደግሞ ሴቶቹም በአካዳሚ ላይ የተሰማሩ ትምህርት ያው በጣም ትልቁ ስራ ነው። 24 ሰዓት ምሰሪው ስራ ነው እና እነሱም ጊዜያቸውን ባላንስ አድርገው ተናቦ ሴቶችም ሴት ተማሪዎችም የሚፈልጉትን ኮች የሚያደርጉ ሜንተር የሚያደርጉትም የራሳቸውን ጊዜ አጣበው በእነሱ እንዲፔንደንሲ እንዲገናኙ ነው የምናደርገው። ያም ሆነ ይህ ግን ግዴታ በአካል መገናኘት አያስፈልግም። ወቅቱም የኮሮናም ሁኔታ አለ። ሁለተኛ ደግሞ ቴክኖሎጂውም የተሻለ ስለሆነ ዩኒቨርሲቲዎችም ይህንን እንዲያመቻቹ እናደርጋለን።
የኢትዮጵያ የሴቶች የህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አበራ መርሃ ግብሩ የከፍተኛ የትምህርት ተቋማት ሙሉ ለሙሉ ስራቸውን ሲጀምሩ እንደሚጀመርም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመቀጠል ደግሞ አጠር አጠር ያሉ የሳይንስና ቴክኖሎጂ ዘገባዎችን እንሰማለን። ኢትዮጵያ ኢቲ ስማርት አርኤስኤስ የተባለች ሳተላይት ትናንት አምጥቃለች። በቻይና ድጋፍ ወደ ጠፈር የተላከችው የዚች ሁለተኛ ሳተላይት ስራ የመሬት ምልከታ መረጃ ማሰባሰብና ወደ ምድር ጣቢያ መላክ መሆኑን የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ፀሐይ ዳምጠው።
ኢትዮጵያ ባለፈው ዓመት ETRSS-1 የተባለች የመጀመሪያዋን ሳተላይት ባለፈው ዓመት ታህሳስ 2012 ዓ.ም ማምጠቋ ይታወሳል። ETRSS-1 መሬትን እየቃኘች በፎቶ የተደገፉ መረጃዎችን እየላከች መሆኗን የጠፈር ሳይንስ እና ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ይሽሩን አለሙ ለአሜሪካ ድምጽ ገልጿል።
ያው ካምና ሳተላይት ያው መረጃ ነው ስንቀበል የነበረው ነው ተግባራ የሪሞት ሴንሲንግ መረጃዎችን እንድታመጠን ነው ሚሽን የተሰጣት ነው ዲዛይን ስትደረግ። በዛ መሰረት የሳተላይት መረጃ ስናገኝ ነበር እና እንደዛ መረጃዎችን አርካይቭም መያዝ ናቸው አሉ። ተጠቃሚዎችም ራሳቸው የሚፈልጉትን ኮኦርዲኔት አያይዘው ሲሰጡን በዛ መሰረት ሳተላይቷ ሚሽን ኦርደር አድርገን ያን መረጃ ስንቀበል ነበር። ያው ተጠቃሚዎች ሀገር ውስጥም ከሀገር ውጭም መረጃዎችን ተቀብለን ፕሮቫይድ ሰጥተናል። ተቀጣሚ
ሳተላይቷ የአየር ንብረት ለውጥን ለመቆጣጠር የሚደረጉ ጥረቶችን ለማገዝ ከግብርና ጋር የተያያዙ ጥናትና ምርምሮችን ለማከናወንና ሌሎች ለመሰረተ ልማት አገልግሎት የሚውሉ መረጃዎችን በማሰባሰብ ላይ ስትሆን ትናንት የመጠቀችው ኢቲ ስማርት አርኤስኤስም ከቀድሞዋ ኢቲ አርኤስኤስ ዋን ጋር ተመሳሳይ ተልእኮ እንዳላት ዶክተር ይሽሩን ተናግረዋል።
በተልእኮ ረገድ ተመሳሳይ ነው። ሪሞት ሴንሲንግ ነው። ከሁለቱን የሚያለያያቸው ነገር ቢኖር ሪዞሉሽናቸው ነው። የምስል ጥራቱ እኛው የተሻለ የምስል ጥራት አለ። ከኦልሞስት ከእጥፍ በላይ የተሻለ የምስል ጥራት አለው።
ኢቲ ስማርት አርአርኤስ ወደ ተላከችበት በታሰበው መሰረት መድረሷን ዶክተር ይሽሩን አረጋግጧል።
መሪያ ላይ በሌሎች በደቂቃዎች ወይም በሰዓታት የቴሌሜትሪ ወር የሳተላይቷን ጤንነት በተመለከተ መረጃ ትልካለች። መጀመሪያ ላይ ብለናል እሱን። ከዛ ውጭ ኢንኦርቢት ቴስቲንግ አለ። ኦርቢት ላይ ያለች ሳተላይቷ በሙሉ አቅሟ መስራት ትችላለች፣ ትሰራለች፣ አትሰራ የሚለው ቴስት እናደርጋለን። ኦርቢት ኮሬክሽንም ይደረጋል በአንድ ሁለት ወር ውስጥ። ከዛ በኋላ ያው ወደ ስራ ትገባለች ማለት ነው። ከግራውንድ ስቴሽናችን ጋር ኢንተግሬት አድርገን ማለት ነው።
ከመጀመሪያዋ ሳተላይት በሚገኘው አገልግሎት የውጭ ምንዛሪ ወጪ ማዳን መቻሉን የኢንስቲትዩቱ ኃላፊ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
እነዚህ ሰዎች ለኛ አንድ መልእክት አላቸው። ማየት ማመን ነው የሚለውን የቀድሞ አባባል ማመን አብቅቷል። አንዳቸውም በእውነተው ዓለም ስለሌሉ በአካል ሊነግሩን ሊያናግሩን አይችሉም። ሁሉም የተፈጠሩት ሰው ሰራሽ ብልህነት ወይንም አርቲፊሻል ኢንተለጀንስ የተሰኘውን ግኝት ልቅናዎች ከፎቶ ማቀናጃ መተግበሪያዎች ጋር በማገናኘት ነው። ከእንግዲህ በኋላ በበይነ መረብ ላይ የምናያቸውን ስዕሎች ልናምን እንችላለን?
Instead of trying to detect what's fake, you try to prove what's real.
የትኛው የሐሰት ምስል መሆኑን ከመፈተሽ ይልቅ የትኛው ትክክለኛ እንደሆነ ማረጋገጥ ይቻላል ነው ያሉት ሸሪፋና። ትሩፔክ የተሰኘው እውነተኛ ምስሎችን የሚለይ ተቋም ምክትል የምርምርና ማጎልበት ክፍል ፕሬዚደንት ናቸው። ትሩፔክ ፎቶዎች የኋላ የኋላ ትክክለኛ ስለመሆናቸው በማረጋገጫነት የሚቀርቡ ልዩ ፊርማዎችን የሚያዘጋጅ ተቋም ነው። አሁን ላይ ግዙፉ ቺፕ አምራች ከሆነው ኳልኮም ተቋም ጋር በመተባበር በስልኮች ውስጥ የእጅ አሻራን በሚያቀላጥፈው ቴክኖሎጂ ውስጥ ለማካተት እየጣረ ነው።
We produce these photos that essentially have a seal on them.
እነዚህን ማህተም ያላቸውን ምስሎች አመርተናል። አንድ ሰው ፎቶው ላይ ለውጥ ለማድረግ ቢሞክር፣ ቀናቱን ቦታውን ለመለወጥ ቢጥር ማህተሙ ስለሚሰበር ፎቶው ከተነሳ በኋላ ለውጥ እንደተደረገበት ለማወቅ እንችላለን ያሉት ሸሪፍ ምስሎቹ ከተነሱበት ስፍራና ጊዜ በተጨማሪ ይህ ግኝት ፎቶው የተነሳበትን ሁኔታ ጠቋሚ ባለ 3 አንጻር ካርታም ያካትታል።
So you have full transparency of exactly,
ብርሃን ወደ ፎቶ ማንሻው ሌንስ ከገባበት ቅጽበት ጀምሮ በማሳየው ላይ ምስል እስኪከሰት ድረስ ስለተፈጠረው ሁሉ ሙሉ ግልጽ የተሞላ መረጃዎችን ይሰጣል ነው ያሉት። ተቋሙ ማይክሮሶፍትና አዶቤን ከመሰሉ ኩባንያዎች ጋር ትብብር ጀምሯል። በጋራ በሚያደራጁት ለህዝብ ጥቅም ክፍት በሚሆን አገልግሎት በኩል ፎቶዎችን በሚያሳዩ በይነ መረብ መፈለጊያዎችና መተግበሪያዎች ውስጥ ይካተታል ተብሎም ይጠበቃል። በ10 ዓመታት ውስጥ ግኝቱ እያንዳንዱ ፎቶና ቪዲዮ የእውነት ማረጋገጫ እንዲኖረው ያግዛል። ይህም ሐሰተኛ ምስሎችን ለማወቅ ያለውን ልፋት ያቀላል ተብሎ ይጠበቃል። ዘገባው የማት ዲብል ነው። ወደ መጨረሻው መሰናዱ እንሻገር። በሀገር ውስጥና ውጭ ሀገር ያሉ ወላጆች ልጆቻቸውን እያዝናና የሚያስተምር መዝሙር ፍለጋ የበይነ መረብ ጥጎችን ከበረበሩ ሕይወት ማሞ የሚለው ስም ደጋግሞ መምጣቱ አይቀር ይመስላል። ሕይወት ባለፉት ጥቂት ዓመታት ውስጥ ወደ 40 የሚጠጉ ከሕፃናት ቀልብ ጋር የተስማሙ ሙዚቃዎችን በዩቲዩብ ገጿ ላይ ለቃለች። ሕፃናትን የሚመለከቱ የኪነ ጥበብ ሥራዎችን ከሚያቀርቡ ጥቂት ከያንያን መካከል አንዷም ናት። አድርገን የነበረው ረጅም ቃለ ምልልስ አጥሮ እንደሚከተለው ይቀርባል።
እኔ እንግዲህ ከአዲስ አበባ ዩኒቨርሲቲ በሙዚቃ ከተመረኩኝ በኋላ ናዝሬት ልጃገረዶች ትምህርት ቤት ነው ማስተማር የጀመርኩት። እና ማስተማር በሚጀምርበት ጊዜ በዛ ወቅት ለልጆች የሚሆኑ ሲዲዎች ወይም ማስተማሪያ መጻፎችን የሙዚቃ መዝሙሮችን ማስተማሪያ መጻፎች ገበያ ላይ በማይበት ጊዜ አላገኘሁም ነበረ። ስለዚህ ከዛ በኋላ ያው ያለውን ክፍተት አየሁና ለልጆቹ የሚመቹትን መዝሙሮችና ዜማዎችን ራሴ እየፈጠርኩኝ እንደገና ደግሞ በፊት ልጆች ሆነን የተጫወትናቸውን መዝሙሮች ቃላቶቻቸውን እያስተካከልኩ በዛ መንገድ ለተማሪዎቼ ማቅረብ ጀመርኩኝ። ከዛ በኋላ የልጆቹ ደስታ የልጆቹ ሁኔታ የበለጠው ስላየሁት ከዛ በኋላ ለልጆች የሚሆኑ ነገሮችን መስራት ጀመርኩኝ። ስለዚህ አለመኖሩ ነው ወደዛ እንድገባ ያደረገኝ ማለት ነው።
ህይወት ከሌሎች የሙዚቃ ዘርፎች በተለየ መልኩ ለህፃናት የሚሆኑ ሙዚቃዎችን ለማዘጋጀት ጥንቃቄና የፈጠራ አቅም የሚጠይቅ ይመስለኛል። አንድ የህፃናት ሙዚቃን ለማዘጋጀት ስለምታልፊበት ሂደት በጥቂት ውስጥ ይንገሪን።
እንግዲህ በእኔ እንዳልኩ በማስተማር ልጆችን በማስተማር ሙያ ላይ ብዙውን ጊዜ ስላሳለፍኩኝ ምንድነው የሚፈልጉት? ያው መጀመሪያ ግጥሙን ለልጆች የሚመጥን በቀለለ በእነሱ በሚመስል ቃላት ለእነሱ በሚመች ቃላት በሚገባ ቃላት ግጥሙ መዘጋጀት አለበት። ከዛ ዜማውም ቢሆን እንደ አዋቂ ዘፈን የሆነ ሳይሆን ልጆቹን የሚያስፈነጥዝ ወይም ደግሞ ሊነካ የሚችል ያው ስሜቱን እንግዲህ ስራው ላይ ስትሆንና በተለይ ደግሞ ከልጆች ጋር የተገናኘ ነገር ውስጥ ሲኖር ታውቀዋለህና በዛ መንገድ የተዘጋጀ ሙዚቃ መሆን አለበት። በተለይ ደግሞ እንቅስቃሴም ያለው ወይም ደግሞ በሚያስቡበት ጊዜ ትክክለኛ በሀሳብ ወይም ደግሞ ነገሮችን የሚገልጽ ሆኖ ሲዘጋጅ የበለጠ ያው ፕሮሰሱ በዛ መንገድ ነው ዝግጅቱ የሚሄደው። ልጆችን የመንካት አቅም አለው።
የህፃናት ሙዚቃን በማዘጋጀት ሂደት ውስጥ የሚገጥሙ ፈታኝ ነገሮች ምንድን ናቸው?
ከአጀማመሩ ጀምሮ ለምሳሌ ግጥሞቹን ራሴ ናቸው የምጽፋቸው፣ ዜማዎቹንም እንደዛው። ግን በተለይ ደግሞ በሚታይ ወይም ደግሞ በዲቪዲ በሚታይ ነገር በምታቀርብበት ጊዜ ልጆች ያስፈልጉሃል። ብዙ ጊዜ መሰጠት አለበት፣ ማሰልጠን አለብህ። እንደምታስበው ልጆቹን በየጊዜው አታገኝም። የትምህርት ቤት ፕሮግራም አላቸው። ቦታዎችን በተለይ ጥሩ ቦታዎችን ለማግኘት የምታደርገው ነገር፣ ልጆችን ማጓጓዝ፣ አጠቃላይ የልጆቹን ስሜት ጠብቀ ደግሞ ቀረጻ ላይም ከገባህ በኋላ የልጆቹ ስሜት እንደምታስበው ምክንያቱም እንደ አዋቂ ስላልሆኑ ትክክለኛውን ነገር ስለሆነ በዛ ሰዓት የሚያሳዩት የእነሱ ስሜት እነዛ ሁሉ አንዳንዴ እንዳሰብካቸው የቀረጽከው ነገር ውጤቱን ላታገኝ ትችላለህ። ደጋግመህ ማሰራት ወይም ደግሞ እንደገና ልምምዱ ራሱ ጊዜ የሚፈጅ እና የእነሱን ፕሮግራም ያው በዛ መልኩ የሚራዘም ያራዝመዋል ያሰብከውን ነገር ለማድረስ ማለት ነው።
የህፃናትን ሙዚቃ አዘጋጅቶ በማሰራጨት ስራ ውስጥ የተሳተፉ ሰዎች ቁጥር እጅግ ጥቂት ነው። በሚሊዮኖች የሚቆጠሩ ህፃናት ባሉባት ሀገር በቂ ነው ተብሎ አይገመትም። በዘርፉ የሚሰማሩ ሰዎች ያነሱበት ምክንያት ምንድን ነው ብለሽ ታስቢያለሽ?
ብዙ ሰዎች ምናልባት እንግዲህ በእኔ አስተሳሰብ አንደኛ ለመደገፍ አለመቻል፣ ለምሳሌ ህትመትም ላይ ስትገባ የልጆቹን የሰራኸውን ውጤቶች ለማሳተምም ሆነ ለማቅረብ በምትሄድበት ጊዜ ያው ብዙ የአቅምም ይጠይቃል። ድጋፍም በብዛት ትኩረትም ስላልተሰጠው ድጋፉም ብዙ አይደለም። እንደገና ደግሞ አንዳንዴ ሙዚቃውንም ግጥሞቹንም ከተለያየ መንገድ ስለምታገኘው ያንን ውጤት ለማግኘት ያስቸግራል። ሌላው ደግሞ በጣም ከውስጥ ብዙ ትዕግስት፣ ብዙ ልጆች ላይ ትኩረት የምትሰጥ እና በጣም ልጆችን ደግሞ የምትወድ መሆን አለብን። እንደ ገበያ ብቻ ሳይሆን ለልጆቹ የምታቀርበውን ነገር ለእነሱ እንዲመጥኑ አድርገ የምታቀርብ ያንተም ለልጆቹ ያለ ፍቅር እሱ ራሱ በጣም አስፈላጊ ነው። ስለዚህ እነዚህ ሁሉ ሳይሟሉ ልጆችን ለመንካት አትችልም፣ ወይም ብትጀምረውም ያው የሚቋረጡ ነገሮች ናቸው ማለት ነው። ስለዚህ አንደኛው ድጋፍ አለመደረግ በደንብ ባለው ልጆች ላይ ብዙ የሚሰራ ስላልሆነ የሚደግፍ አቅም እንዲኖር የሚያግዝ ድርጅቶችም ሆኑ ሌላ መንገዶች ስለሌሉ አንዱ እሱ ነው። ሌላው ደግሞ ትዕግስት በጣም ሊኖር ይገባል። ልጆችን መውደድ በጣም ሊኖር ይገባል። ብትጀምረው ታቋርጧለህ፣ ምክንያቱም ጊዜ ይፈጃል፣ ትዕግስት ይጠይቃል፣ ፍቅር ይፈልጋል በጣም።
ሁሉም ሰው በውስጡ ህፃንነቱን ይዞ ነው የሚዞረው ይባላል። አድገንም ስንሰማቸው ፍንድቅድቅ የሚያደርጉን የህፃናት ሙዚቃዎች አሉ። አንቺስ ከሰራሻቸው ወይንም በሌሎች ሰዎች ተሰርተው ካዳመጥሻቸው የህፃናት ሙዚቃዎች ቀልብሽን የወሰዱ ይኖሩ ይሆን?
ያው እኔ እንግዲህ መነሻዬ በልጅነቴ ያው ብዙ መዝሙሮችን ተጫውቻለሁ። በፊት የምንዘምራቸው መዝሙሮች እነሱ እንደ መነሻዎቼ ናቸው። ምክንያቱም አሁንም ስሰማቸው ደስ ብለውኝ የምዘምረው እነዚህም ደግሞ በተለይ በፊት ስዘምረው የነበሩትን አሁንም ያሉት ልጆች ተቀብለው እንዲቀጥሉበት ለማድረግ እኔንም የነኩኝ መዝሙሮች ስለሆኑ በዛ መንገድ ነው እና አሁ ለእኔም የፈጠርኳቸውም ሆኑ በፊት ከኛ በፊት ያሉት ሲዘምሩ የነበሩትን መዝሙሮች ወይም ልጆች ሆነን የዘመርናቸው መዝሙሮች እነሱም ይነኩኛል ማለት ነው።
ህይወት፣ በጣም አመሰግናለሁ። ህይወት ማሞ የህፃናት ሙዚቃዎች አዘጋጅና መምህር፣ ለአሁኑ በአድማጮች ስም በእጅጉ አመሰግናለሁ።
እኔም በጣም ነው የማመሰግነው ይህን እድል ስለሰጣችሁ፣ በጣም አመሰግናለሁ። Tamme let the face gonna Let the best go not in.
መጥቤቱ ለምሳለንቺ አይሆንም እንዴ ለባጥቻለሁ ለረንጃለን ካቺለላ ወደኋላ
አብረን ስለነበርን እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። ሰለሞን አባተ ደግሞ የመርሃ ግብሩ አርታኢ ነው። መልካም ምሽት።
Got you.